ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የኢትዮጵያን ሉዓላዊነት፣ የህዝቧን አንድነት በማንጸባረቅ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
ለኛ አድማጮቻችን እንደምን ሰንታችኋል? ዛሬ ቀኑ መስከረም 12 ቀን 2016 ዓመተ ምህረት ሳምንታዊ ዝግጅታችን ጀምራል። ሳምንታዊ ዝግጅታችን ከድሮ ለየት ባለ ሰዓት ነው የሚቀርበው። 2 ሰዓት ከ 2 ሰዓት ከሰዓት በኋላ ነው እና ደግሞ 8:60 ኤኤም ሬዲዮ ላይ ነው የምንገኘው። ይሄን ለእናንተ አሁን ታዳምጡንም ለጓደኞቻችሁና ለአድማጮቻችን ስማሉ ንገሩልን እና በተቻለ መጠን ሁላችሁም ተጋግዘን ሰዓቱንና ፕሮግራሙን እንዲካተቱ ለማድረግ እንሞክር። 860 ኤኤም ላይ ነው የምንገኘው፣ 860 ኤኤም እና በስልካችሁም love860.com ብትገቡ በቀጥታ ለማዳመጥ ትችላላችሁ በስልካችሁም። ለማንኛውም ፕሮግራማችን ጀምራል። በቅድሚያ ግን እንኳን ለብርሃነ መስቀሉ በደህና ደረሳችሁ ያለን ነው የምንጀምረው። መስቀል የሚቀጥለው ሐሙስ ሮብና ሐሙስ ነው ደመራና መስቀል። እንኳን ከወዲሁ እንኳን ለብርሃነ መስቀሉ በደህና አደረሳችሁ እያለን እንጀምራለን። አሸናፊ ይሰማሃል? እንኳን ለብርሃነ መስቀሉ በደህና አደረሰ ልበል።
እንኳን አብሮ አደረሰን። ራቅ ብሏል እንደ ድሮ አይደለም።
አዎ ትንሽ እንትን አሁንም እንደዛው ነው።
አሁን ደህና።
እሺ አዎ አንዳንዴ ትንሽ አንድ ቀናት ሊፈጅብኝ ይችላል እስከ በደንበኛ እስከምላመደው ድረስ ያለውበትን ክፍል እና እንግዲህ የመስቀል በዓላችን በሚቀጥለው ሳምንት ይካሄዳል። መውሊድ አለ፣ መስቀል አለ፣ ከዛ ደግሞ ሬቻም አለ ይመስለኝ። የዛሬ ሳምንት ነው የሚሆነው የሚረቻው በሚቀጥለው የዛሬ ሳምንት ነው ያለው ሬቻም የሚሆነው
26-27
ከሳምንት በኋላ ሁለት ሳምንት አለ ማለት ነው።
26-27
እሺ እንዴት ነው 26-27? አዎ አዎ በሳምንቱ ማለት ነው። አዎ በሳምንቱ። አዎ በሳምንቱ። አዎ አይ ጥሩ። ለማንኛቸውም እንግዲህ እንትን እናደርጋለን። ማን ነው እንከታተላለን። የበዓሉን ተመልክቶ የበዓሉ ድባብ ምን ይመስላል? ይሄን ያህልም ከጨዋታ የሴቶች ልብሳቸውን ከሚያዘጋጃጁት በስተቀረ የጉራጌ ህብረተሰብ ወደ አገር ቤት ከመመለስ በስተቀረ በከተማችን ምን አዲስ ነገር አለ? መስቀልን በተመለከተ
እንግዲህ እንትን አይደለም ከሚገርም አደይ አበባ ቀድሞ ነው የወጣው። በጣም ቀድሞ ወጣ። እንግዲህ ዝናቡ ከክረምቱ ቀድሞ አይደል የገባው?
አዎ
ከክረምቱ ሁለት በፊት እስከ 10 ምናምን ይቆይ ነበር በደንብ እንዲወጣ አዲስ አበባ ላይ። ሌሎች አካባቢዎች ኦፍኮርስ ቀድሞ ይወጣል። አዲስ አበባ ባልተለመደ ሁኔታ መስከረም 4-3 ሁሉ ወጥቶ ነበረ እና በጣም መስክ ያሉበት ቦታዎች ቤት ተዘርተው እንደ አዲስ አበባ እንደ ድሮ አይደለም። አሁን የአንተ የዛሬ 5-6 ዓመት ያየውን ቦታውን ብታየው የለም። ሪልስቴቱ ምናምኑ ተገንብቶበት የሆነ ነገር ብቻ ሆኖ የለም። ያሉት ክፍት ቦታዎች ላይ ወደ ኤርፖርት ምናምን ስትሄድ ያምራል። መስቀል መምጣቱን የሚያበስር እሱ ነው። አደይ አበባ ድሮ የሚሸጥ የለም፣ ዝም ብሎ
በየመንደሩ ነበር
ከቄጠማ ጋር አግሮ ምናምን ካልሆነ አደይ አበባ ለብቻ የሚሸጥ የለም። አሁን ያየሁት አዲስ ነገር በትልቅ ይሄ መዘፍዘፊያ በምንለው አይነት በሱ አስረው ሞልተው የሚሸጡ ሰዎች በጣም ብዙ ሆነዋል። አደይ አበባ ሱቆች ምናምኖች ስትገባ በብርጭቆም በጣም ተቀምጦ ታገኘዋለህ። እና የመስቀል መስከረም ላይ መሆናችንም መስቀል መምጣቱን የሚያሳዩ ናቸው። የጉራጌዎች ለመግባት ዝግጅት እያደረጉ ነው። ምናልባት ከዛሬ ነገ ጀምረው ይገባሉ። ምክንያቱም ሮብ ጾም ስለሆነ ነገ እሁድ ነው የሚጀምረው። በቃ ነገ ይጀምራል ማክበር፣ ነገ ይጀምራሉ። ሰኞ፣ ማክሰኞ በዓሉ እኮ ቀደም ብሎ ጀምሮ ነው። የጎመን ክትፎ የሚሰራበት የጎመን በዓል የሚባለው እንደዚህ እያሉ ስለሆነ የሚሄደው ይገባሉ። አሁን ከዛሬ ጀምረዋል። ነገ ማቃቸው ሰዎች ስላሉ ነው ነገ የሚነሱ። ግን ጉራጌ ላይ አተኮርን እንጂ እኛ ደቡቦች በሙሉ ናቸው እኮ የሚያከፍሉት። ወላይታውም፣ ሀዲያውም፣ ጋሞውም።
አዎ
ጉራጌው በፊት አዲስ አበባ በንግድ ላይ ስለተሰማራ የጥቃቅን ከተማ ውስጥ ያሉ የሚሰሩ ስራዎችን በሙሉ ሲሰራ ስለነበረ ሊያከብር ሲሄድ ጎልቶ ስለታየን እንጂ የወላይታው አሁን ጊፋታ የሚሉት ራሱ የመስቅ ጊፋታ ሊደርስ ሲል የሚቆመው ገበያ ራሱ እኮ የእብድ ገበያ ነው የሚባለው። ጋሞች ጋር ብትሄድ በጣም በቃ ገበያው ያብዳል ነው የሚባለው። ጋሞች ጋር ብትሄድ እንደሱ ነው። ሀዲያ ጋር ብትሄድ እንደሱ ነው። እና ደቡቦች ውስጥ ብዙዎቹ ጋር ነው ያለው። የሚገርም ብዙ ሰው የማያውቀው ኦሮሞውም እንደሱ ነው። ይሄ የምዕራብ ደቡብ ምዕራብ እና ወለጋ፣ በተለይ ሆሮ ጉዱሩ ወለጋ በጣም በድምቀት ነው የሚከበረው። አሁን ኦሮሞዎች ራሱ የሚሄዱ አሉ። በተለይ እነዚህ አመያ ከጉራጌ ጋር በጣም ይቀራረባሉ። በዚህ በወሊሶ በኩል ያሉት ልክ እንደ ጉራጌዎቹ ነው የሚያከብሩት። እንደነሱ ቀደም ብለው አይሄዱም። ትንሽ ቀለል ይችላል እንጂ ቤተሰቦቻቸው ጋር ሄደው ያከብራሉ። አመያዎች፣ የአመያ ሰዎች እነዚህ ጨቦ የሚባሉ
ጨቦ
እና የሚናቀው ግን በጉራጌ ብቻ ነው። እንግዲህ አዲስ አበባ ላይ በአዲስ አመት ስለሚደክም ሰው ብዙ አይደለም። ግን ዳመራውን በጣም ያከብረዋል።
አዎ።
እና ዳመራ ላይ ናቸው በነጋቶ ከሚከበረው ይልቅ ዳመራ ላይ ይታረዳል። ሰዎች ስለት ይሳላሉ ዳመራው ሲገራ በጎረቤት ነው አብሮ ነው የሚሆነው በግ ይታረዳል። አንዳንዶች ሞታዎች በሬ ድረሱልኝ ይችላሉ። ዳመራው ላይ በጣም ይደምቃል ከዋናው በዓል ይልቅ አዲስ አበባ ላይ።
አዎ።
መዋጮዎች እየተዋጡ ነው በየቦታው ስቴድ ስለት ያለባቸው ሰዎች ስለት አለብኝ ብለው ሲዘጋጁ ምናምን ታያለ። እነዚህ ይታያሉ።
አይ ጥሩ። በዓሉን ተከትሎ እኔ እነዚህ ስለነዚህ ስለ ሃይማኖት አባቶች ማውራት እንትን እያደረገኝ ነው ግን ሲሞት ከሚታሰሩት ጋር እንተሳሰረን ከሚሞቱት ጋር እንሞታለን እያሉ ብዙ አጓጉሎች እያደረጉ ሰውን አሳስተው ብዙ ሰዎች ሞተው ለሞቱት ሰዎች እንኳን ምንም ማለት የሐዘንም ሆነ የመታሰቢያ ነገር ያልተደረገበት ሁኔታ ላይ ነው ያለ ነው። በእነሱ ምክንያት ካህናት ጭምር በቤተክርስቲያን ተቃጥሏል። ካህናቶች ተገልሏል። ምእመናን ተገልሏል። ግን ይሄ እነዛ ከመሆኑ በፊት ግን ጥቁር ልብስ ለበሱ ብትታሰሩ እንታሰረን ብትሞቱ እንሞታለን ብለው ሲፎክሩብን ነበረ። በኋላ ግን ጠቅላይ ሚኒስትሩ ጋር ባላሰር አንቀጽ ስምምነት አድርገው ነገሮች በሙሉ አበላሽተው ነገሩ እንደተበላሽ ሆነ። ያ ኢትዮጵያዊ ትልቁ ኢትዮጵያ ሃይማኖት የነበረውን ነገር አረከሱት ባይለኝ እኔ ሌሎቻቸው አደማጮች ምን እንደሚሰማቸው ባላቀው የኔ ግን አርክሰውታል ባይለኝ በጣም አሁን እንደዛ ለሃይማኖት ተከራከራሉ ለሰዎች ቆማሉ ያሉት ጳጳስና አባቶች አሁን ደግሞ በቀደመታ አትናገሩ ባለስልጣንን ለበዓሉ ሲመጣ እንድስሙ እንዳታነሱ ምንም ነገር ኮሽ እንዳይል ምክንያቱም አሉና የሰጡት ምክንያት ደግሞ የበዓላችንን እንዳናከብር እንዳይከለክለን አሉ። ይሄ እንዴት አጎብዳጅ መሆን ለኔ አጎብዳጅ ነው ማለት አጎብዳጅ መሆን ለሰው በጨራሽ ማያስቡ እና የሰዎችን መብት የምእመኑን መብት የሰዎችን ሳይሆን የምእመኑን መብት በጨራሽ በማያስከብር መልኩ አሳልፎ ይሰጡ ይመስሉኛልና እሱንስ እንዴት አይየው በሱን ተናርገና በዓላችን በዚሁን እንጨርሰው። ምክንያቱም በጣም በሚያሳዝን ሁኔታ ነው። በተለይ አቡነ አብርሃም በጣም ጥሩ ሰው ነበሩ። ጥሩ እና አንደበት ያላቸው ሰው ናቸው። ግን ሶስተኛ ጊዜ ቢታሰሩ ቢሞቱ ሞታሉ ያሉት ሰውዬ ሶስተኛ ጊዜ አሁን ደግሞ ተነስተው መጥተው መንግስት እንዳትነኩብን የሚል ደግሞ የመንግስት አፈቀላጥ ይሆናል ከዳንኤል ክብረት የበለጡ ይመስላሉ። ቀጥሉልኝ።
አሁን እኮ በቀደም እንትን ያኔ ብቻ ሳይሆን አሁን በቀደም ከሚሞቱት ጋር ለመሞት ከሚታሰሩት ጋር ለመታሰር ብለዋል።
አዎ እሱን ነው እኮ ማውራ።
አሁን መቼም አምፁ አይበሉ ግን በዓሉን ስለሚከለክሉን ትንሽ እንዳትሉ ማለት ግን ሌላ ነገር ነው። አንደኛ በዓሉ መንግስት አይደለም የሚፈቅድላቸው። በዓሉ የቤተ ክርስቲያኗ በዓል ነው። ምእመኑ በዓሉን በጣም ያከብራል። ይረበሽበት አይፈልግም። ግን ሆድ ሲብሰው አጋጣሚዎችን አግኝቶ ስሜቱን ሊገልጽ ይችል ይሆናል። ሆድ ሰው የእውነት ሆድ የሚያብስ ያለው ሁኔታ እንደው ሰው እየየ ብሎ እንደ አያለቅስም እንጂ አልቅሶ ቢወጣ ይሻላል። ሆዱ ሰብስቋል ሰው በጣም ስለዚህ ስሜቱን ሊገልጽ ይችላል። መንግስት ይህንን ፈርቷል እና አስጠንቅቁ ብሎ ልኳቸው ነው። እና ከራሳቸው የመነጨ በጣም የሚያሳዝንህ ከራስ እነሱ የመነጨ ሳይሆን በሉ ተብለው ያሉት ነገር መሆኑ ነው። እና እንዳይከለክለን ሲሉ ደግሞ ፈቃጅ አድርገው መውሰዳቸው ሁሉ ቤተ ክርስቲያኗ የመንግስት አፈቀላጤ የሆነች እና በቃ
በጣም
ሽትሉና አንድ ባለስልጣን ተቃወሙና ወዮላችሁ የማለት ከማለት የሚለያይ አይደለም። ህዝቡ እርግጥ እነሱ ስላሉት አይደለም በዓሉ መከላከያ ገብቶ ፖሊስ ተኩሶ እንዲረብሽበት አይፈልግም። ስለዚህ በራሱ በጨዋነት ሊያከብረውና ስሜት የሌላ ቦታ ገልጻለሁ ሊል ይችል ይሆናል። ግን ወጥተው ማዘዛቸው መቼም ሻይ ሆኗል ሰው ታውቃለህ። ምንም ያላቸው
በጣም
ታዝቦ ነው የተዋቸው። እና ትንሽ የመንግስት አፈቀላጤ መሆናቸው አስደንጋጭ ነው
በጣም። ያስቸግራሉ። ግን ምን ታደርጋለህ? በዚሁ እንትናርግ። ለማንኛቸውም አድማጮች እንኳን ለብርሃነ መስቀሉ አደረሳችሁን በልና ወደ ውይይታችን እንግባ። ባለፈው ሳምንት የብልጽግና ፓርቲ አዳማ ላይ ስብሰባ እንዳደረገ ተናግረን ነበረ። ምን እንደይዞ እንደይመጣ ሲጨርሱ ይብለን ነበረና የጨረሱ ይመስላል አሁንና። ምን አገኘህበት? እርግጥ ከአንዳንድ ሚዲያ እንደሰማሁት ጠቅላይ ሚኒስትሩ በጣም በጣም ከሚጠበቀው በላይ ፍርሃት ላይ እና ድንጋጤ ላይ ማስፈራራትና ስድብ ላይ ያሉ ይመስላሉ። እንደምሰማው እውነት ይሁን ውሸት ባላውቅም፣ ግን ተናገሩ ከተባሉትና አስፈራሩ ከተባሉት ነገር ስትመለከቱ ያ ነው። በመጨረሻ ግን እንደ ዝም ልጠቅለ ስትመለከተው ምን ውሳኔ ላይ ብዙ በፊት የኢህአደግን ስብሰባ ጉባኤዎች ሲያደርጉ ወይም ደግሞ የአመታዊ መስከረም ላይ ነው አይደለ ሁልጊዜ የሚያደርጉት የነበረው አጠቃላይ ስብሰባቸውን ሲያደርጉ ብዙ ነገሮች የምናወራቸው ነበር። ስለ
ጉባኤ ሲያደርጉ ነገሩ ጉባኤ ምን እንደሆነ እንኳ አይታወቅም። ያሁን
ያሁን በኩሱን ነው ኩምል እና በፊት ስለ ኢኮኖሚ እናወራለን፣ ስለ ውጭ ግንኙነት እናወራለን፣ ስለ ሀገር ደህንነትና ሰላም ይወራበት ይዋውሩበት ነበረ። ከዛ በአጠቃላይ ጠቅለል ያለ መግለጫ ይሰጡ ነበረ። አሁን ምንም ነገር አንድ መግለጫ ነገር የሰማሁት ነገር አለ። የስራ አስኪያጁ አወጣ ያሉት እጅና እግሩን መያዝም አልቻልኩኝም፣ ስለዚህ ትችዋለኝ። አንተ የምታውቀው ነገር ካለ አጠር ባለመልኩ እሱ ይቀጥልበት።
አሁን ይኸውልህ፣ በመጀመሪያ ደረጃ ስብሰባው ጉባኤው የምን እንደሆነም በይፋ የተነገረ ነገር የለም። ምንም በቃ በሙሉ ሚኒስትሩም ሚኒስትር ዴኤታውም የሚዲያ ሰዎችም ምሉም ብልጽግና የሆነ በሙሉ ተሰብስቦ መሄዱን እንጂ ዝም ብሎ ይሄ ግጥም የሚመስል ነገር ከእዳ ወደ ምናምን ምንዳ ምናምን የሚል
ምንዳና እዳ ነው። እዳ
ፖለቲካ አይነት ነገር አታረግም።
አዎ
ይህ እንደ ዳንኤል የሚያመጡት ነገር ነው። ግልጽ ነው የሚደረገው፣ ሲሪየስ ነገር ነው እና ምን ሊሉ እንደፈለጉ ሁሉ የማይታወቅ ከግምት ውጪ ነው። የፓርቲው ስብሰባ ነው፣ ስልጠና ነው፣ የካድሬ ምን የሚታወቅ ነገር የለም በመጀመሪያ ደረጃ። ስለዚህ አቋም ይወጣል ብለን አንጠብቅም። አሁን የጠቅላላ ጉባኤ ቢሆን የፓርቲው ጠቅላላ ጉባኤ ምን አቋም ያዘ ብለህ ትጠብቃለህ። የማዕከላዊ ኮሚቴው ቢሆን ከማዕከላዊ ኮሚቴ ትጠብቃለህ። ከስራ አስፈጻሚ ቢሆን ከሱ ትጠብቃለህ። ይሄ የነማን እንደሆነም ስለማይታወቅ ምንም የሚጠበቅ ነገር የለም በመጀመሪያ ደረጃ። ስልጠና ነገር ይመስላል። እንደሱ አይነት ነገር ነው ያየሁት። እና ይሄ ግምገማዊ ስልጠና የሚሉት ነገር አለ።
አዎ
ዝም ብሎ ይገመግሙና ከዛ ስልጠና መስጠት ነው። እንግዲህ ይህ ሰሞኑን ማውጣታቸው አይቀርም። ቆራርተው ጠቅላይ ሚኒስትሩ ሁለት ቀን ገደማ ማብራሪያ ሲሰጡ ነበር። በአካልም ተገኝተው ነበር ይመስለኛል አዳማ።
አዎ ተገኝተው ነበር
ወደ ሁለት ቀን የሚሆን ከትላንት ወዲያም ትላንትም እንዲሁ የመዝጊያ ይሰጡ ነበር። ምን እንደሆነ በሚዲያ ምንም ስለ እሱ የሚያወራው ነገር ስለሌለ ምንም
አታውቅም።
ምንም ዝም ብሎ እያፈተለኩ የሚወጡ ነገሮች ካልሆነ በስተቀር እና ይሄ ነው የምትለው ነገር የለም። ግን ጠራርጋቸዋለሁ ሲሉ በቃ ትልቁ ነገር ሁላችሁም እንደምፈልገው አልሆናችሁልኝም፣ ፈልገው ስላልሆናችሁ ይጠራረጋላችሁ። በተለይ ብዙዎቹ ጥያቄ የሆነባቸው ተብሎ ሲነገር የሰማሁት እኔም ባልጠራረጋችሁ ሁኔታው ይጠራረጋችኋል ብሏቸዋል።
አንዴ
እና እንግዲህ ሁኔታው ይጠራረጋችኋል ማለት ያው እንወድቅና
አብረን እንጠረጋለን
ላችሁ የሚል ይመስለኛል። እና የቀቢጸ ተስፋ ነገርም ያለበት ይመስላል። ምክንያቱም በሀገር ውስጥ አልተሳካላቸውም። ኢኮኖሚ ተወርቶ ምንም ፎቅ ያለ ነገር የለም። ብልጽግና ከፍታ ብቻ ሆኖ ቀረ። የተወራለት የአረንጓዴ ምንድን ነው አሻራ የሚባለው ነገር ከእሳቸው በስተቀር እዛው የራሳቸው ሰዎች እንኳን እሳቸው የሚያወሩት ልክ የሚያወሩት አይደለም። ዓለም አቀፍ ትኩረት ይስባል ያሉት ነገር ዓለም አቀፉ ማህበረሰብ ስለሱም እንደ ጉዳይም አልቆጠረውም። ሰላም የላቸውም። የተፈጸሙ ወንጀሎች ምናልባት በኢትዮጵያ ታሪክ ውስጥ የኢትዮጵያ ስም በዚህ ደረጃ የጦር ወንጀል ተፈጽሞበታል ተብሎ ዘግናኝ ምናልባት ለወደፊት ማስተማሪያ የሚሆን ልክ እንደ ሩዋንዳው የሚጠቀስ አይነት ጥሰት የተፈጸመበት በመሆኑ ሌሎች መንግስታት ያሉበት መሪዎች ያሉበት ቦታ ጋር መሳሰፍ እስኪያፍሩ ድረስ ገጻቸውና ዲፕሎማሲ ተበላሽቷል እና እዚህ ውስጥ እንግዲህ እነዚህ ቀቢጸ ተስፋ ላይ እየጣሏቸው ይመስለኛል። ይሄ ጠራርጋቸዋለሁ ብለው ነው እንግዲህ ሾልኮ የወጣው። ሌላ ዝርዝር ነገር አልወጣም። ምንም ዝርዝር ነገር ይወጣል ብለን አንጠብቅም፣ ግን ተቆርጦ
አይለቅ በተለያዩ ሰዎች ይላካል።
ሆነ አንድ ሰዓት ምናምን አድርገው ሰሞኑን በሁሉም ሚዲያዎች ይለቁልናል። የረባ ነገር ከውስጡ እናገኛለን ሳይሆን ግን ምን አይነት ስሜት ላይ እንዳሉና ምን ያህል ባዶ እንደሆኑ ነው ብዙ ጊዜ ከንግግሮቻቸው የምናየው። አፍ ሲከፈት ጭንቅላት ይታያል እንደሚባለው፣ ወይም ምስሉ ሲናገሩ ምን ያህል እንደማያውቁ ነው የምታየው። ይህን አለማወቃቸውን የምናይበት መልዕክት ሰሞኑን
ሊመጣ ይችላል።
እንግዲህ እሱን አይተን የሚያወያይ ባይሆንም
ለትዝብቱ ያህል መቼስ ይህን ብለው ነበረም ለማለት እንትናል። እንግዲህ ይሄ አዲስ አመት ከመጣ በኋላ አዲስ አመት በዋዜማውና አዲስ አመትን ተከትሎ ትንሽ ቀስቀዝ ብሎ ነበር አማራ ክልል የነበሩ ጦርነቶች አሁን እንደገና ተፋፍሟል። በዚህ ሳምንት በተለያዩ ቦታዎች ላይ ውጊያዎች እየተካሄዱ ናቸው። የሆኑ የኃይል አሰላለፉን ትንሽ ለየት ያለ ይመስላል። የመከላከያ የዘመቻ መምሪያ አዛዦችም ውጊያውን በአማራ ሚሊሻና በፋኖ መካከል እንዲካሄድ ያቀረቡት ሀሳብም ምን እንደሚልም እሱንም ትመለከተዋለህ። ከዛ ወደ ኦሮሚያ ክልል ነው፣ ግን መጀመሪያ ይህን እንመለከተው። እነዚህ በአሁን ሰሞኑን በዚህ በምስራቅ በጎጃም በኩል በወሎ በኩል በሸዋ በሰሜን ሸዋ በኩል ጎንደር ትንሽ ነው፣ ግን በጣም የሳሳ ነው። ብዙም ነገር የሚወራ ነገር የለም። ብዙ እናወራለን ስለሱ ለጊዜው። እሱን እነዚህ አካባቢዎች ያሉት ሁኔታዎችን ተመልክተህ የመንግስት ምላሽ አሁን ትላንትና አንድ የትኛውን ሳዳም አንድ የማዳመጠው እንትን ነበርና ሳይበርን ሬዲዮ ፕሮግራም ነበር የማዳመጠውን። እዛ ላይ ከባድ መሳሪያዎችን ከተማ መሀል እየተኮሰ ነው መንግስትና፣ ይሄ ነገር ምንድን ነው የእንትን ይጠይቃል ማን ነው የውጊያ ስልት የውጊያ ህጎችንስ የጣስ አይደለም ወይ ተብሎ አንዱ ተጠይቆ፣ መጣስ ብቻ ሳይሆን ተጠያቂነትም የሚያመጣ ነው፣ ወታደሮቹም ሆነ መሪዎቹ ተጠያቂዎች የሚመጡበት ነው የሚላል እና እነዚህ በከባድ መሳሪያ በጣም የተቀነባበረ ተኩስና ጦርነት ነው ያለው። ግን እንደዛም አድርጎ ግን ከሽንፈት የዳነበት ነገር ያለም አይታየኝም። እና እንዴት አየሁ አንተ? ምንስ ነው አንተ የምታመጣው ከዛ ውስጥ የምታገኘው?
እሺ እንግዲህ በዚህ ሳምንት ውጊያው ቀጥሏል። አንድ ግን ከእንትኖቹን ከመጥቀሴ በፊት ዋና ዋናውን ስምላቸውን የምናበብ ነገር ያለ ይመስለኛል በውጊያው ላይ። ለምሳሌ ባለፈው ሳምንት የበዚህኛው ሳምንት መግቢያ ላይ ሰሜን ወሎ በተለይ ቆቦ አካባቢ ከባድ ውጊያዎች ተደረጉ። እስከ ወልዲያ ድረስ መከላከያው ሸሽቶ ወደ ወልዲያ ስታ ድረስ ከዛ በኋላ ጋብ አለ። እዛ ጋብ ልክ ይሄ ጋብ ሲልና ሰሜን ሸዋ ደግሞ ሸዋሮቢትን ይዘህ እዚህ ራሳ የሚባለውን አካባቢ ይዘህ ደብረ ብርሃንን በጎን በኩል ትቶ እስከ አንኮበር ድረስ ያለው አካባቢ ደግሞ ውጊያው በጣም ሞቅ ይላል። ከዛ ከሱ ጋር ይሄ እያለ ደግሞ ምስራቅና ምዕራብ ጎጃም አይሎ ነበር። ከዛ አሁን ደግሞ ምስራቅና ምዕራብ ጎጃም ጋብ ሲል የጎንደር አካባቢና ባህር ዳር ዙሪያ ደግሞ ጦርነት ተነሳና ጦርነቱ አንድ ግንባር አይደለም ያለው፣ ማአት ግንባር ነው ያለው። አሁን ለምሳሌ ከህወሓት ጋር ወደዚህ ወደ አዲስ አበባ ሲመጣ የሚደረገው ውጊያ ግንባሮቹ ሁለት ወይ ሶስት ናቸው እና ይታወቃል። ጋብ ሲል ሁሉም ጋር ጋብ ሊል ይችላል ወይ እንደዚህ ታቀዋለ የሚያመስ ነገር አለ። ይሄና ማአት ነው ያለው አንዱ ከባዱ ጋር የተደረገበት ቦታ ዝም ሲል መንግስት ልክ ሊፎከር ሲል ዝም አሰኛቸው ብሎ ሊፎከር ሲል ተመሳሳይ ውጊያ በሌላ ጋር ልክ እሱን ጋብ አደረኩ ሲል በሌላ ጋር እንደዚህ አይነት ተለዋዋጭ ባህሪ ያለው ነውና ጦርነቱ ውጊያው ሞቀ በረድ የሚል ሳይሆን ሞቀ በረድ እንዳይል ለማድረግ የሚል ነገር ስለሰማው ነው። ካንዳን ሰዎች ሞቀ በረድ የሚል አይደለም፣ በቃ ባህሪው የዚህ አይነት ነው። እና የመንግስት ኃይል መበታተን፣ ትኩረቱን መበታተን እና ተስፋ አስቆራጭ እና እነዚህ ደግሞ የተሟሟቀው ውጊያ ከሚደረግባቸው ቦታዎች ውጪ ሰላማዊ ናቸው። ጋብ ብለዋል፣ መንግስት ተቆጣጥሯቸዋል፣ ህዝብ እያወያየበት ነው የሚባለው አካባቢ የደፈጣ ጥቃቶች ይፈጸማሉ። እና የዚህ አይነት ባህሪ አለው። እንግዲህ በዚህ ሳምንት የደብረ ማርቆሱን የድሮን ጥቃት የከባድ መሳሪያ ከከተማው ውስጥ መሀል ሆነው የከተማውን ከፍተኛ አካባቢዎችን ተቆጣጥረዋል መሰለኝ። ከዛ የከባድ መሳሪያ ሁሉ ይተኩሱ ነበረ። ከተማው ሙሉ በሙሉ ከእንቅስቃሴ ውጪ ሆኖ ነበረ። ላሊበላ ከተማ ውስጥ ሆነው ከባድ መሳሪያ ይተኩሱ ነበረ። የባድ ውጊያ ነበር በዚህ በምስራቅና ምዕራብ ጎጃም አካባቢ። አሁን እነሱ ጋብ ብለው የዚህ የቅርብ ጊዜውን እንግዲህ ሲወራ ስለሰነበተ ስናነሳ ወደ ጎንደር አካባቢ የመጣ ነገር አለ። ጎንደር ከተማ ከጎንደር ከተማ ወደ በለሳ ሲወጣ የነበረ የመከላከያ ሰራዊት ጭኖ ሲወጡ የነበሩ መኪናዎች ላይ ጥቃት ተፈጽሞ ሰዓታትን የወሰደ ውጊያ ተካሂዷል። ይሄ እንግዲህ አሁን የቅርብ ጊዜውን ነው የምነግርህ። በዛው በጎንደር ደግሞ ወደ እብናት አካባቢ እስረኞች ጭነው ሲያጓጉዙ የነበሩ የፋኖ እስረኞችን የደፈጣ ጥቃት ተፈጽሞ እስረኞቹ እንዲያመልጡ የተደረገበት ሁኔታ አለ። ባህር ዳር አቅራቢያ ትንሽ መንደር ነች እቺ፣ መሸንቲ የምትባል ከመራዊ ወደ እንትን ስትሄድ ያለች ነች። ወደ 10 ኪሎ ሜትር 15 ኪሎ ሜትር 12 ኪሎ ሜትር ብትርስ መንደር ነገር ነች፣ ከተማ የምትባል አይደለችም። ብዙም መሸንቲ ከተማን ፋኖዎች ገብተዋል። መከላከያ ገብቶ ለማስወጣት ቢሞክርም አልቻለም። ቦታዋ ለባህር ዳር በጣም ቅርብ ስለሆነች ትልቅ እንደዚህ የሚወራላት ባትሆንም መንደር ነገር ብትሆንም ግን መንገዱን ለመዝጋት የምትመች ስትራቴጂካዊ ቦታ ጠቀሜታ ያላት ቦታ ነች። እንግዲህ በሌላ በኩል ደግሞ እዚህ ጋር ውጊያው ሲደረግ አንኮበር አካባቢ ደግሞ የነበረው እንቅስቃሴ ጋብ ብሏል። በሌላ በኩል ወሎ ደግሞ ወደ ደቡብ ወሎ ደግሞ ስትሄድ ይሄ የአማራ ሳይንት አካባቢ የሚባለውን ቦታ ይዘውታል። በሰሜን ሸዋ እንደገና ሮቢት በቅርብ ርቀት ላይ በሚገኙ አካባቢዎች በርካታ አካባቢዎች ናቸው። የፋኖ ራሱ በየአካባቢው ያለ ስለሆነ እዛም ውጊያዎች እየተካሄዱ ነው እና ምንም ፋታ አላገኝም። በቃ ጦሩ እንትኑ ፍት ያለ ፋኖ በየአካባቢው የተደራጀ ነው። መከላከያ ግን አንድ አካል ስለሆነ በዚህ ሁሉ ውስጥ ሲበታተን ማያውቀው መሬት ላይ ስለሆነ የሚዋጋው ምኑንም ሊቆጣጠረው የማይችል ነገር ውስጥ ነው የገባው። እንግዲህ ይህን ተከትሎ መዋጋት ተዋግቶ ሊያሸንፍ እንደማይችል አውቆታል። ስለዚህ ቆይቷል ይሄ ነገር ከተነሳ የዛሬ 15 ቀን ገደማም አንስተነው ነበር። ከባድ ነው ውጊያው። በተለይ ከተማዎችን ተቆጣጠር ስድስት ከተማዎችን ተቆጣጠር ነው ያሉ ሰሞን ነው። እንደውም የዘመቻ መምሪያው መኮንኖች ተሰብስበው ነው ግምገማ አድርገው፣ ግን ገጠራማ አካባቢውን መቆጣጠር አልቻለም፣ እንቅስቃሴ ማድረግ አልተቻለም፣ የደፈጣ ጥቃቱን ማስቆም ስላልቻለ ሌላ አማራጭ ይፈለግ ብለው ነበር። እንግዲህ ሌላ አማራጭ ሲሉ ያን ጊዜ የተጠበቀው ምንድን ነው? እሱ አይ በሰላማዊ ድርድር የሚል ነገር ነበረ። ግን የአብይ አህመድ መንግስት በተለይ አብይ ድርድር የሚባለውን ነገር ከአቅሙ በላይ መሆኑን ሲያውቅና እንደማያሸንፍ ቁርጡን ሲያውቅ ወይም ሌላ ጫናም ጭምር ካልተደረገበት በስተቀር ወደ ሰላም የሚመጣ ሰው ስላልሆነ የሰላም አማራጭ ስላልተቀበለ አይ እንግዲህ ሰላምም የማንቀበል ከሆነ በጦርነትም የማናሸንፍ ከሆነ ውጊያውን በአማራና በአማራ መካከል እናደርገው ወደሚል ነገር ነው የተካሄደ። በተለይ ሚሊሻው ላይ ትኩረት ሰጥተውታል። በመጀመሪያ ሰሞን ሞክረውታል ጀምረውታል። ይሄ ልዩ ኃይሉ ከተበተለ በኋላ የቀረ አንድ አድማ በታኝ የሚባል ይላል በሱና በሚሊሻ በኩል እሱን ከፊት አድርገው እየሞከሩት ነው። እና በቀጣይ በተለይ መሬቱንም የሚያውቀው ከፋኖ ጋራ አብሮ ተወልዶ ያደጉ አንድ ባህር ያላቸው ስለሆኑ በተለይ ሚሊሻውን በመጠቀም ጦርነቱ በሁለቱ መካከል እንዲሆን ለማድረግ ሁለቱን ደም አቃባት እንግዲህ ምናልባት በዚህ መካከል ሊዳከሙ ስለሚችሉ ከተዳከሙ በኋላ የተዳከመ ላይ መከላከያው እንዲገባ ወይም ደግሞ የከባድ መሳሪያና የመሳሰሉት የድሮን ድጋፎች በሚያስፈልጉበት ቦታ ብቻ የአውሮፕላን በሚያስፈልጉበት ብቻ እየተዋጋ እርስ በርስ የማድረግ እቅድ ይዘጋጅ ተብሏል። ጀምረውታል ኦሬዲ። ግን ይሄ እቅድ ተነድፎ ስራ ላይ ይዋል የሚል ነገር መጥቷል። ይሄ በጣም አደገኛ ነገር ነው። እንግዲህ ባለቤቱ የአማራ ህዝብ ነው።
አዎ
ይሞኛል ብዬ አልገምትም። ግን ደግሞ ምንም አይሆንም ብዬም አልገምትም። ሰዎቹ ለህዝብ ምንም ደንታ ስለሌላቸው እዚህ ህዝብ የሚበላው አጥቷል። ያለውን ገንዘብ በሙሉ
ወደዛል
አርሶ አደር ሚሊሻ አካውንት ውስጥ 200 ሺህ ብር 300 ሺህ ብር ብትከትለት ሊደነግጥ ይችላል። መትረየስ ብትሰጠው ሊደነግጥ ይችላል። ሌሎች መደለያዎች ብታደርግለት ከየማዕከላቸው እየመረስከው እንደዛ እያስተባበሩ ውጊያው ውስጥ ሊደረግ ይችላል። ግን ምን ይሄስ ቢሆን ምን ያህል ውጤታማ ነው የሚለው እርግጥ ተራጣሪ ነው። ግን አደገኛ ደመቃባ እና ለዘለቄታው የክልሉ ማህበረሰብ ውስጥ በተለይ የአማራ ማህበረሰብ የደም ጉዳይ በጣም ወደ አርሶ አደሩ ጋር ስትገባ
በጣም መጥፎ ነው።
ትንሽ ይከረር ያለ ነገር ስለሆነ ለዘለቄታው ራሱ ማህበረሰባዊ ሰላም ያጠፋም ጭምር የሚችል ነው። እንግዲህ ለባለቤቱ ይሄን አርግ ብሎ ነገር አያስፈልግም። ግን ውጤቱን የአማራ ህዝብ ይገነዘባል ብዬ ገምታለሁ። ይሄ ነው።
አዎ ግን እሱ ላይ እንትን እያደረክ እያለ በዚህ በአሁን እንዳነሳው ከዚህ በፊትም በተደጋጋሚ የምናነሳው ነገር ነበረ። በትግራይ ጦርነት አንስተናል። ጦርነቱ ሲጀመር መንግስት ያደረገው ኃጢአት፣ ክፋት፣ ተንኮል አንደኛው የአማራን ህዝብ እና የትግራይን ህዝብ ዘላለማዊ ቆርሾ የሚኖራቸው እንዲያርጎ ጦርነቱን በዛ አድርጎ የአማራን ክልል ሚሊሻም ሆነ የአማራ ክልል መሪዎችን ይዞ እዛ ጦርነት ውስጥ መግባቱና ማስገባቱ ነበር ስናይ ነበር። አሁንም ወደ ኦሮሚያ ክልል ይሄን እየተደረገ ነው። ባለፈው ሳምንት አንድ ያነሳነው ነገር ነበረ፣ የራሱን ወታደሮች ልኮ አፋኑ ናቸው ብሎ የሚለው ነገር ታስታውስ እና ኦኤልኤና ኦኤልኤፍ መሪዎች በየፊናቸው መግለጫ ገልጠገል ሰጥተውታል። እሱም ራሱ አንድ አይነት ነገር ነው። እነሱ መንግስት በእንደዛ ነገር ያደርጋል፣ ግን ሌሎች በቅርበት ያሉት ደግሞ ትክክል አይደለም እና ፋኖቹ ራሳቸው ናቸው እንጂ ማን ነው የኦሮሚያ ልዩ ኃይል እንዳለ ብዙ በተለያየ መልኩ እያየን ያለ ነው። እዛ ውስጥ እንትን ሳናደርገው አሁን በአውራ ጎዳና በኩል አውራ ጎዳና የምትባል ከተማ
አውራ ጎዳና ነው
እንግዲህ እና ሱሱን ስትመለከተው የሚመጡ ነገሮች አሉ። ከዚህ በፊት በተደጋጋሚ ስንናገር የነበረው የኦሮሚያ ክልል ልዩ ኃይል አልተበተንም እያለን እንናገር ነበር። እንደውም ከመበተን አልተበተንም፣ ነገር ግን በፌዴራል ፖሊስና በመከላከያ ውስጥ ይካተታሉ ተብሎ የተቀመጠ እና እየሰሩ ናቸው የሚልም ነበረ። እንደ ሌሎች ክልሎች ግን በምንም አይነት መልኩ ይፍቱ ተብሎ ትጥቃቸው ፍቱ የተባለበት ነገር የለም። ሌላው እዚሁ አማራ ክልል ውስጥ ጠቅላይ ሚኒስትሩ መቼ ስለ ስልጣን አሁን ቀድም እንዳልከው በገንዘብ በምንም ይደላሉ። እንትልቅ በጎን በተለይ በጎንደር አካባቢ እንግዲህ ያማችነትም አማችም ስለሆነ ይሆናል እንግዲህ ጎንደሮችን ሊያባብሉ ይፈልጉት፣ ግን የጎንደር ህዝብ እንደዚህ ይሽጎዳል ብዬ አልገምትም። ሽማግሌዎችን እየላኩ ነው፣ አዲስ አበባም ድረስ አምጥተዋል። ለዚህ ተዋናኝ የጠቅላይ ሚኒስትሩ ባለቤት እንደሆኑ እየተነገረ ነው ያለው። ዛሬም የዛሬ ሁለት ሳምንት አካባቢ በገንዘብ የአበል ብለው ለሽማግሌዎች ገንዘብ እንደሰጡ፣ ወጣቶችን ደግሞ ካመጣችሁ እንደዚሁ ገንዘብ እንሰጣለን የሚል መልእክት ልከው ነበረ። አሁን ከሰሞኑ ከሽማግሌዎች ጋር እየተወያዩ ናቸው። አዲስ አበባም ሽማግሌዎቹ እንደውም እንደተነገረው በልዩ ቻርተር አውሮፕላን ነው ወደ አዲስ አበባ የመጡት እና ከጠቅላይ ሚኒስትሩ ባለቤት ባሉበት ውይይት የተካሄደው የሚላል። ዛሬ ደግሞ ከዛ የዛ ውጤት ሊሆን ይችላል ሰመረ የሚባል የአማራ ልዩ ኃይል ውስጥ የነበረ እና የአማራ ልዩ ኃይል
አስማራ
ሰመረ አልኩኝ አስማራ የሚባለውን ደግሞ ዛሬ ከእስር እንዲፈታ ተደርጓል። ይሄ ከእስር መፍታት የዘመነ ካሴ ነገሮችም ለእኔ ትንሽ ጥያቄ ውስጥ የማስገባበት ነገሮችም አሉ እና ዘመነ ካሴ የተፈታው ሁለት ቀን ሶስት ቀን ማነው እስክንድር ነጋ የአማራ ንቅናቄ ብሔራዊ ንቅናቄ የአማራ ህዝብ ንቅናቄ የሚለውን ነገር ባቋቋም በሁለተኛው ቀን ሰውየውን ብድግ አድርገው ተፈታል ብሎ ለቀቁት እና ብዙ ጥርጣሬዎች ነበሩ። ከዛ በኋላ አሁን አልፎ አልፎ ትሰማለህ እንጂ ብዙ የምትሰማው ነገር የለም። ሌሎች የፋኖ መሪዎች ናቸው የሚናገሩት፣ የሚታገሉትም የሚታኮሱትም የተባለው ነው እስከዛሬ ድረስ። እሱን ትላንትና ዛሬ ደግሞ መግለጫ ወጥቶ ልክ እንደ አዲስ ምንም ነገር እንደማያርጎ ነው መግለጫ የሰጠውና እኔ የእሱም መፈታት የዛሬ አስማራ የሚባለው ሰውዬ መፈታትም ይሄ እኔ መንግስት ምልክ ጠቅላይ ሚኒስትሩ ምንም ነገር ያደርጋሉ። ዘመነ በገንዘብ ይታማል ባይታማም ግን ሊደናገጥም ይችል ነበረ። ምክንያቱም ከዚህ በፊት ግንቦት ሰባት ውስጥ የነበረ ሰው ነው። ለምን እንደሄድም ባናቀው ግን ግንቦት ሰባት ውስጥ ሆኖ ኤርትራ ሄዶ የዘመተ ሰው ነው እና ከዚያ በኋላ መጥቶ ነው ወደ ፋኖ ይሁን ወደ ልዩ ኃይል በየትኛው በኩል እንዴት እንደታሰር እንዴት እንደተፈታም ግራ ይገባል። ጠቅላላ ግን እነዚህን ነገር አይተ የሽማግሌዎቹ ነገር አሁን ጎንደርን ከጎጃም ጎንደርን ከወሎ ጎንደርን ከሸዋ የመነጠል ሁኔታ ይመስለኛል እኔ ሳየው። አንተ እዛ ላይ እንዴት ነው ነገሮችን የምታያይዛቸው? ምክንያቱም እርስ በርሳቸው እያጋደልክ ለመኖር ካልሆነ በስተቀር እንጃ። ቀጥል እስቲ። ለማንኛቸውም ብዙ ነገሮች እንቅለት እያለ
እንግዲህ አሁን ብዙ ነገር ነው ያለ እርስ በርስ የሚለውና አንዱ ወገን ሌላውን የመክፋት ነገር ነው። በአጠቃላይ ከኦሮሚያው ልጀምርልን።
እሺ
አሁን የኦሮሚያ ልዩ ኃይሉ መኖር አለመኖሩ ሌላ አጀንዳ ነው፣ እሱን እናስቀምጠውና ግን አንተ ቅድም የጠቀስካትን የምንጃር ወረዳ አውራ ጎዳና ከተማ ገብተው ተቆጣጥረዋል። ይሄ ማለት የአማራ ክልል ሲያስተዳድረው እንደነበረና የአማራ ክልል መዋቅር እንደነበረ የኦሮሚያ ክልል ያውቃል
በደንብ።
ከዚህ በፊት ይሄ ቦታ የኔ ነው የሚል በይፋ ያቀረበው የይገባኛል ጥያቄ የለም። ኦፍኮርስ አንዳንድ የቀረዩ ሰዎች አክቲቪስቶች አውራ ጎዳና በሚባለው ከተማ አካባቢ ያሉ ወደ መሬታችን እየተስፋፋ ነው የሚባል ሶሻል ሚዲያ ላይ ከሚዘዋወር ነገር ውጪ የክልሉ መንግስት መሬት ይወስድብኛል የሚል ጥያቄም አቅርቦ በሁለቱ ክልሎች መካከል የውዝግብ አጀንዳ ሆኖም አያውቅም። አሁን ድንገት ሄዶ ያዘ። እንግዲህ ቦታው መንገድ ላይ ስለሆነ መንገዱ አዲስ አበባ ጅቡቲ መንገድ በጣም ስትራቴጂክ ስለሆነ እሱን ለመጠበቅ እንዳትል ከተማውን ወሮ ሰውን አፈናቅሎት በምንጃር ሸንኮራ የአውራ ጎዳና ከተማ የሚል የነበረውን ታፔላ አንስቶ በምስራቅ ሸዋ ኦሮሚያ፣ በምስራቅ ሸዋ ፈንታሌ ወረዳ ተብሎ የሆነ ከተማ ስም ነው የተሰጠው።
አጣዋ ነው ምናምን።
ስለዚህ ህገ መንግስታዊ ባልሆነ መንገድ መሬትን መውሰድ ነው የሚሆነው። ጥያቄ ካለ በህገ መንግስቱ መሰረት መመለስ ይቻላል። ይሄ ህገ ወጥ ድርጊት ነው። አሁን ይሄንን ያደረጉት ለምንድን ነው? አንድ ተሞክሮ አላቸው። ትግራይ ላይ አማራውን በተለይ ጎንደር አካባቢ ያለውን ለማነሳሳት ወጣቱን ትወስዳለህ ነው ያሉት። ወደ ወሎ አካባቢ ያለውን ራያ ይመለስልሃል ነው ያሉት። ከዛ በኋላ ብልብጥ ብሎ ነው የወጣው። ለዛውም በክልሉ መንግስት ባይሆንም በጣም ይፋ የወጣ ክሌም ያለበት ነው። የዚህኛው ነው ያል። ይሄኛው እኮ ብዙም ይገባኛልም ያለበት አይደለም። ብቻ ዋናው ነገር ምንድን ነው የፈለጉት? ህዝቡን የኦሮሞ ህዝብ የአማራ ህዝብ ላይ እንዲነሳ ማድረግ ነው። በቃ መሬት ተመልሶልሃል።
አዎ
መሬትህን ጠብቅ የሚባል ነገር ይፈጥራሉ። ከረዩ በዛ በኩል ታጣቂ ነው፣ ተቋሽ ነው፣ አብሯቸው ይሰለፋል። የተቀረውም የኦሮሞ ህዝብ ሩቅም ድረስ ያለው ደጋፊያቸው ይሆናል። የኦሮሞ መሬት ያስመለሳል የሚልና አማራውን መሬት ይመለስልሃል ሽፋን ትግራዩ ላይ እንዳዘመቱት፣ አሁን ደግሞ ኦሮሞውን አማራ ላይ የማዝመት ነው። ይሄ ማለት እርስ በርስ
ማጋጨት
ማለት ነው። እርስ በርስ ማጋጨት። በዚህ መካከል ፍትቻው የትግራይና የአማራ ሆኖ ነው ረጅም ጊዜ የቆየው። አብይን ረሱ አማራው አብይ ለዘላለም የሚኖሩ ትግራይን እስኮ ጉልኝ ድረስ በሚል የሚሰሩትን ግፍ በሙሉ ወለጋ ውስጥ አማራ ላይ የሚፈጸመውን ነገር በሙሉ ሌሎች መዓት ነገሮች የታሪክ መዛባት ሁሉ ሲፈጠሩ ትቶ አማራው ኦ ብሎ ወደዛ ፊቱን እንዲያዞር አድርገዋል። አሁን ደግሞ ኦሮሞውን አማራ ላይ አስነስተው ኦሮሞ ውስጥ ያለውን ተቃውሞ በማፈን ህዝቡን እንደዚህ በማባላት የመኖር አደገኛ አካሄድ ነው። ጠቅላይ ሚኒስትሩ ያልፋሉ። ኢትዮጵያ ዘላቂ ነች። ግን እቺ ዘላቂዋ ኢትዮጵያ ውስጥ እንደ ኢትዮጵያዊ ሊኖሩ የማይችሉ ቁርሾ ያላቸው ማህበረሰቦችን አማራነት ውድድ እንደፈጠረው ኦሮሞና አማራ ላይ የመፍጠር አደገኛ አካሄድ ነው። ባለፈው ወለጋም ላይ የተደረገው ይሄው ነው። የኦነግ መግለጫ ብዬ ስጠቀስ ከአማርኛ የተተረጎመ ስለነበረ ያየሁት ነው። በኋላ የኦሮምኛውን በደንብ አይቼዋለሁ። ኦነግ ጥሩ ነገር ነው እዛ ጋር የገለጸው። ፋኖ ወጋ፣ ፋኖ ሰዎችን ገደለ፣ የአማራ ፋኖ አላለ። ፋኖ በሚል ስም ሽፋን ያለ ፋኖ በሚል ሽፋን መንግስት ያስታጠቃቸው ሰዎች ናቸው ኦሮሞዎችን የገደሉት ያለ። ይሄ ምን ማለት ነው? ፋኖ ገደለ የሚል ኢሜጅ በመፍጠር ኦሮሞና አማራው እንዲጋጭ ማድረግ ነው። እና ይሄ የኢትዮጵያን ህዝብ እርስ በርሱ የማጋጨት አካሄድ መሆኑ ነው። ሌላ አሁን ከጎንደር ያነሳልኝ ነገር አለ። የጎንደር ሽማግሌዎችን ይዘዋቸዋል፣ ጠርተዋቸዋል። ጎንደር ባልተለመደ ሁኔታ መረጋጋት ታይቶበታል። ኦፍኮርስ አሁን ግን ቅድም እንደጠቀስኩት በዚህ በበለሳ በኩልም ከጎንደር ሲወጣ አብናት አካባቢ ግጭቶች ታይተዋል። ደቡብ ጎንደር አካባቢም ግጭቶች እንዳሉ እየተነገረው። ለማንኛውም ግን እነዚህን ሰዎች ይዘው በመደለል ከቀረው የአማራ ህዝብ ጎንደርን መነጠል እና ሊቃቃሩ የማድረግ ነገር ነው። እንደውም ምን ያህል እውነት እንደሆነ አላውቅም እንጂ የፕሪቶሪያው ስምምነት ላይ በህገ መንግስቱ መሰረት ይፈታል፣ ቀድሞ ወደነበረበት መልሳለሁ ብለው ነው የተናገሩት። ለትግራይ ሰዎችም ለጊዜያዊ መንግስቱም የነገሩት ይወጡላቸዋል፣ ከዛ በኋላ በህገ መንግስቱ ይታያል ነው። አሁን ግን እነዚህ ሽማግሌዎች ሰብስበው ወልቃይትን ስትቻችሁ የለም ወይ፣ ለወልቃይት አብራችሁን ተዋግታችሁ የለም ወይ የሚል ነገር ሁሉ አድርገዋል። እና ወልቃይትን ይኸው እኮ ይህንን ሁሉ ሰጥቻችኋለሁ፣ እኔን ለምንድን ነው የምትወጉት ይህን እያደረግኩላችሁ በሚል ደልለው የቀረው የአማራ አካባቢ ከሚደረገው ትግል ራሱን እንዲያወጣ እና ለሳቸው ለጎንደር ህዝብ አስበው ወልቃይትን ያስመለሰ አድርገው ወስደው ከዚህ ጠቅላይ ሚኒስትር ጋር የሚያጋጨ ምንድን ነው እንዲሉና ሌላው የአማራ ህዝብ የሚያደርገውን ትግል እንዲተውት፣ እንዲከፋፈል፣ ቁርሾ እንዲፈጠር የማድረግ ነገር ነው። እንግዲህ ምን ያህል ይሳካላቸዋል የምናየው ነው የሚሆነው። እንግዲህ ጠቅላይ ሚኒስትሩ አሁን እንዳነሳ ናቸው እነዚህ ተጨባጭ ማስረጃዎች ናቸው። በተገኘው መንገድ በሙሉ አማራ እንድርስ በርሱ በሚሊሻና ፋኖ አድርገው አማራ እንድርስ በርሱ ጎንደርና ሌላውን አድርገው ኦሮሞና አማራን እርስ በርሱ ትግራይና
አማራን እንዳደረኩት
አማራን እርስ በርሱ እንደዚህ አራጭተው በፍጹም ህብረት አንድነት የጋራ ነገር የሌለው አገር አድርገው በማከል ስልጣን ላይ መቆየት የሚፈልጉ ይሄ ነገር ሁሉንም ኢትዮጵያዊ ነው ተሸናፊ ያደርገው። ጠቅላይ ሚኒስትሩ እንግዲህ ለሳቸው ማሸነፍ ማለት ስልጣን ላይ መቆየት ስለሆነ ስልጣን ላይ ሊቆዩ ይችላሉ። በዚህ መንገድ ኢትዮጵያን ከተጋጩ ግን ኢትዮጵያን በሙሉ ነው የሚሸነፉት። ስለዚህ ይሄንን በዚህ መንገድ ኢትዮጵያን እያፈረሰ ያለው መንግስት ማስወገድ ምርጫ ሌላ አማራጭ የለም ምርጫ ነው። ይሄ ምን ይፈልጋል? አንድ ግጭት ውስጥ አለ መግባት። ግጭቶች ሲያጋጥሙ የህዝብ ለህዝብ ሳይሆን ፍራአቱ ግጭት በህዝቦች መካከል ግጭት ለመፍጠር የሚያደርገው መሆኑን በመገንዘብ ከዛቸው ግጭት ውስጥ ከተሳተፉት ሰዎች አልፎ የህዝብ ለህዝብ ግጭት ወደሚሆንበት እንዳይሄድ ማድረግ። ከምንም በላይ ግን ይሄንን ነገር የሚያጋልጠው ህብረት መፍጠር ቅድም እንደነገርኩ ኦፌኮ ከኦሮሚያ ጋር ላንሳልና የልዩነት አላቸው ከአማራ ፋኖ እና ከጀርባቸው ካሉ ፖለቲከኞች ጋር በጣም ፈራቸዋለሁ። ነው ውጭ ያሉትን ፖለቲከኞች ሀገር ውስጥ ያለው የዋሁ ግን ማወቅ ያለበት ነገር በዚህ በኩል አላያንስ ከኦሮሞ ጋር በጋራ ነገር ላይ ይሄ መንግስትን ማስወገድ ላይ የጋራ ነገር ስለሆነ ልዩነታቸውን በኋላ በሰላማዊ መንገድ በውይይት በድርድር ሰጥተው በመቀበል ፈጥተው አንድ ኢትዮጵያ ውስጥ መኖር የሚችሉ ህዝቦች መሆናቸውን ታሳቢ በማድረግ ህብረት መፍጠር። በኦሮሞ በኩል ይሄ ነገር የታየ ይመስለኛል። ኦፌኮ ወጣው በመራራ ጉዲና ኢንተርቪው ሰጥተው ነበር። የአማራ ህዝብ የፋኖ ትግል አማራ ለመብቱ የሚያደርገው ትግል ነው ብለዋል። ስለዚህ የመብት ትግል ለመሆኑ እውቅና ሰጥተዋል። ኦነግ ባለፈው ያወጣው መግለጫ ፋኖ የሚባለውን ነገር መወንጀልና መውቀስ አልፈለገም። ለመብቱ የሚታገል መሆኑን እውቅና ሰጥቷል ማለት ነው። አማራ ክልል ውስጥ የኦሮሚያ ሚዲያዎች ኦኤምኤንን ጨምሮ ሾልኮ የገባ ፋኖ ኦሮሞን ገደለ ሲሉ ኦነግ ኖ መንግስት
ያስታጠቀው
ፋኖ ስም ያስታጠቃቸው ነው ያለው። ይሄ ማለት ህብረት ሊፈጠር የሚችልበት መንገድ መኖሩ ያሳያል። ስለዚህ እዚህ ህብረት ላይ ማተኮር ምን ያመጣል? አንድ ይህንን ስርዓት አስወግዶ በምትኩ ሌላ የህዝቦች ስርዓት ለመተካት የሚያስችል ነገር ይፈጥራል። ሁለት የእርስ በርስ ግጭትን ያስቀራል። እና ውጭ ያሉትን እንዳልኩ አላምናቸውም ብያለሁ። አንዳንዱ የአማራን ህዝብ መጠቀሚያ ነው ማድረግ የሚፈልገው። የአማራ ክልል ውስጥ ያለውን የፋኖን እንቅስቃሴ ከኤርትራ ፍላጎትና ጥቅም አንጻር ብቻ አይቶ ግጭቱን ብቻ የሚፈልጋል። ሌሎችም ፍላጎት ያላቸው ጭምር ነው ያሉት። የትኛው ጄኒውን እንደሆነ ሁሉ አይታወቅም። ግን ይሄ መስዋዕትነት እየከፈለ ያለው ሀገር ውስጥ ያለው ግን የእውነተኛ ነው። ስለዚህ እዚህ ያለው መሪ ከውስጡ ጠንካራ ፖለቲከኞችን አውጥቶ የፖለቲካ ክንፍ ኖሮት በዚህ መንገድ የሚሄድበት ነገር ቢታሰብ መልካም ነው።
ግን እሺ፣ ቀጥል።
ከአስማረ ጋር አገናኝቶ ያነሳልኝ ነገር የእውነት ነው። ይሄ የዘመነ ካሴ ምንድን ነው እንዴት እንደተፈታም አይታወቅም። ኦፍኮርስ ጫናዎች ነበሩ፣ ግን በጫናው ብቻ ነው የተፈታው ማለት ያስቸግራል። ከዛ በኋላም ከተፈታም በኋላ በጫና ቢሆን የተፈታው በህዝብ ከሆነ የተፈታው ያ የህዝብን ጥያቄ ይዘህ ነው ወደፊት የምትሄደው። የኢነርሻው ያ የህዝቡ ነበር የሚሆነው፣ ግን አይደለም። ህዝቡ ከዛ በኋላ የፋኖ ትግል ተስፋፍቶ ሲቀጥል እሱ ግን ወደኋላ ነው የቀረው። ስለዚህ በጫና በህዝብ ጫና ከመፈታት ይልቅ በሌላ ስምምነት የተፈታ መሆኑን የሚያመለክት ነገር አለ። እንግዲህ የዛሬ ተፈታ ያስማረ በምንድን ነው የሚለውን ትንሽ ቆይተን የምናየው ነው የሚሆነው። ዋናው ነገር ከዘመነ ካሴ ጋር ተገናኝቶ ትላንትና ነው ከዚህ ባንተ ወደ ሰሞኑን ብቻ ያወጣው ነው የተለቀቀው መግለጫ።
ትላንትና
በክልል ውስጥ ምንም ነገር እንዳልተጀመረ
እሱ እኮ ነው
የመሰባሰብ የመናፈብ ነገር በፍጹም የሌለ የሚያስመስል ነገር ነው ያወራው። ግን ህብረቶች ለመፍጠር እየተሞከረ ነው። የአማራ ህዝባዊ ንቅናቄ አለ፣ ሌላም ንቅናቄ እንደዚህ በተለይ ባለፈው አንድ ደቡብ ወሎ አካባቢ የሚንቀሳቀሱ እስከ ሰሜን ሸዋ ድረስ እስከ ደብረ ታቦር ድረስ የሚገልጠው እንቅስቃሴ የሚመራ ወይን ፋንታሁን ሙሀባ የሚባል የተናገረው ነገር አለ። የሆነ ህብረት እና በአንድ እዝ ወይም ተናቦ የመንቀሳቀስ ነገር ተፈጥሯል። እሱን የማጠናከር ነገር ነው የሚሰራው። አሁን ግን ምንም ነገር እንዳልተደረገ ተደርጎ እንደ አዲስ እንዲጀመር ያቀረበው አ ጤናማ ነው ወይ የሚለውን ጠራጠራለ። እንደ ይሄ ሰውዬ
እሱን ነው እኔ ምክንያቱም
በዚህ መንገድ እንዲገባና የመንግስት ተልእኮ እንዲፈጸም ወይም ደግሞ አንዱ ፈጽሞ በየመንደሩ የተበታተነ ኃይል ነው የሚል ኢሜጅ በሀገርም ውስጥ በዛው በአማራ ክልልም ውስጥ በሰራዊት ኢትዮጵያም ውስጥ በዓለም አቀፍ ማህበረሰብ ውስጥ መፍጠር ነው ወይ ብለህ ጥያቄ ምን ውስጥ
እንዲስከአንድ አዎ
እንግዲህ በዚህ መንገድ ነው ማለት
አዎ አንድ
በጣም ጨረሰው
ጉዳይ አዎ ልክ እንትን ተፈታ በሚባልበት ሰዓት የፋኖ ሰው የፋኖ ልጆች ብዙ ቦታዎችን እያካለሉ የነበረበት ነበርና ትግሉ በሙሉ የተፋጠነበት ጊዜ ነበርና እሱ ምንም ዚህም አታውም ዛም አታውም ብቻ አንድ ሁለት ጊዜ እሱ ቤተሰቦች አካባቢ ወታደሮች ሄዶ ነበር የሚል ከሚል መግለጫ በስተቀረ ምንም የሚታየ ይሄ እዚህ ነው ብለህ የምትለው ነገር እኔ አላየሁም። እንደ ስሙ እንደነበረው እንደምን ከዛ አኳያ ነው ያየሁት። ምክንያቱም የተፈታው ልክ እስክንድር ነጋ በተናገረ በሁለተኛው ቀን ነውና ለምን እንዴት ተፈታ የሚለው ተጥራልና ወዲያ ብዙ ነገሮችን እያየን የመጣንበት አንዳንድ ጊዜ ጠርጥር ከገንፋይ ጋር የጣፋም ስንጥር ነው የሚባለው አንዳንድ ጊዜ ከዛ ነገር ስላለ ነው ይህን ነገር ያመጣሁት። የዛሬው የተፈታው ሰውዬ ምናልባት ከዚህ ከሽማግሌዎቹ ጋር እኔ ሽማግሌዎቹ አርፈው ቢቀመጡ የተሻለ ይመስለኛል። ምክንያቱም የጎንደርን ህዝብ ከሌላው ከጎጃሙ ከወሎ ከሸዋው አማራ ጋር ሊያነካካው ይችላል። ሊያጋጨው ሳይሆን በጎርጥ ሊያስተያየው ይችላል። በመጨረሻ ሁሉም አንድ ናቸው፣ እንትን የሚያረኩት አንድ ነው ግባቸው። ሁሉም ግን እዛ ውስጥ ሊገቡ ይችላሉ እና እነሱ ባይገቡበት ጥሩ ነው። በአማችነት ከሆነ አማችነት ያው ሰርግ እንግዲህ ሰርጉን ባንበላውም ግን ደግሰው ምናምን አድርገው ፍሬዳ አድርገው ቀይ ጃኖ አልብሰው ማስቀመጥ ይችላሉ ጠቅላይ ሚኒስትሩ። እሱ ምንም ችግር የለም። ግን ህዝብ እየሞተ ወጣቶች እየሞቱ አሁን በዚህ ሳምንት ብቻ 81 ሰው ነው በአንድ ጊዜ ተገደለው። እኛ ቀድም ቁጥሩን ላለመንካት ነው። ምክንያቱም ቁጥር መቁጠር ሰልችት ብሎኛል። የሞተን ሰው ኢትዮጵያ እየሞተ ይህን ያልሞተ ማለቱ ምንም ዋጋ የለም። በቃ ህዝብ እየሞተ ነው። ምንም በጠቅላይ ሚኒስትሩ ምክንያት ህዝቦች እየተገደሉ ናቸው። በጠቅላይ ሚኒስትሩ ጭካኔ፣ መጥፎነት፣ ባለጌነት፣ ራስ ወዳድነት ምክንያት ኢትዮጵያኖች ከግራ ከቀኝ ከላይ ታች እየተገደሉ ናቸው፣ እየሞቱ ናቸው አሉት። ይሄ ደግሞ ለራስም መከላከል ብቻ ሳይሆን ቤት የተቀመጡትን ሁሉ ጨምሮ እየተገደሉበት ያለ ሁኔታ ነው ያለውና ይሄ ጠቅላይ ሚኒስትሩ እኔ ጊዜው ሳይመጭ ቢሄዱ ይሻላል። ለማንኛቸውም ይሄ ስብስቡ አሁን የኦሮሚያ ክልል ያልከዋለ ሌሎችም በቀደም አንድ ቦታ ማን እንደሆነ ማንኛቸውም አሁን ብዙ ነገር ስለምናዳምጥ የትኛው እንደሆነ መለየትም ያስቸግራል። በአፋር በኩልም ትንሽ ድጋፍ እያገኘ የመጣ ይመስላል እንደምሰማው። ግን ከሌሎች ጋር አሁን እንደሚያወሩት ኃይል መፍጠር ችግር ይፈጥር ያለ ይኖር ይመስልሃል? እንደ ዝም ብለህ ስትመለከተው የአማራው ተፋኖ ወደ ሌላ ጋር እንሄዳለን። ሰዓታችን እየደረሰ ኦረ በል እሺ፣ አጠራርጋት በሰከንድ ከአንድ ሌላ አንድ በጣም ከባድ የሆነ ነገር እንጠይቃለን። በቃ እንትን እናድርገው። እሱ የሚቀጥሉ ከሌሎች ጋራ እንትን የማድረጉ የመደባለቅ ወይም ደግሞ አብሮ ምክንያቱ አላማቸው ጠቅላይ ሚኒስትሩ እስከሆነ ጊዜ ድረስ በአንድ እንትን ቢሄዱ የተሻለ ይመጣል ከሚለው ነገር ነው። ህብረት ለመፍጠሩ
ነው።
እሺ፣ የተባበሩት መንግስታት የሰብአዊ መብት ኮሚሽን ስለ ኢትዮጵያ ሰኞ ዕለት ነው መሰለኝ በጣም የከረረ መግለጫ አውጥቷል። በጣም እንትን የሆነ ጊዜውም የምርመራ ጊዜውም እንዲራዘምለትም ጠይቋል። ትላንትና አውሮፓ ውስጥ ሌላ ውይይቶች ነበሩ። የውጭ ጉዳይ ሚኒስትር መልስ መስጠት አልፈለገም። ጠቅላይ ሚኒስትሩ በዙም መግለጫ ይሰጣሉ ተብሎ ነበር፣ እሳቸውም አላደረጉም። ብቻ እየተደረሰበት ምንም ነገር እንዳይሆን እየተደረገ ያለ ይመስላልና ሪፖርቱ ላይ አጠር ባለችን 4 ደቂቃ መሰለቻለችን በአራት ደቂቃ ውስጥ ተቀለውና የውና ምክንያቱም የሚቀጥለው ሳምንትም ማየት አለብን። በዚህ ሳምንት አንድ የሚወሰን ነገር አለ ተብሏልና የሚወሰን አይተን በዛ እንትን እናደርጋለን።
አዎ፣ ያኔ ማየታችን ስለማይቀር።
አዎ፣
እንግዲህ የባለሙያዎች ቡድኑ መንግስት እንዳይገባ ከልክሎታል። ግን መንግስት እንዳይገባ መከልከሉ ምርመራው ማድረጉን አላገደውም። በሶስቱም ወገኖች ነው ያለው፣ በኤርትራ፣ በአማራ እና በአማራ ክልል ውስጥ ደግሞ በትግራይ ኃይሎች የሰብአዊ መብት ጥሰቶች ተፈጽመዋል ነው ያለው። የጦር ወንጀል ሊባሉ የሚችሉ ወንጀሎች፣ አስገድዶ መድፈሮች፣ ዘግናኝ፣ በቃ ለመስማት የሚያስቸግር ዝርዝሩን ብዙ ሰው ስለተመለከተው እዛ ዝርዝር ውስጥ መግባት አልፈልግም። አንድ ነገር ግን ማንሳት ፈልጋለሁ ከሰዓት አኳያ። አሁንም ትግራይ ውስጥ የተኩስ አቁም ስምምነት ከተፈረመ አመት ሊሞላ ሊደፍን ቢሆንም አሁንም ግን የሰብአዊነት ጥሰቱ አስገድዶ ማፈናቀሉ፣ የዘር ማጥባት መፈጸሙ፣ ግድያው አልቆምም የሚል ነገር ነው ያነሳው እና በአማራና በኤርትራ ኃይሎች ብሎ ነው ያነሳው። ይሄ ደግሞ እንዲሆን የኤርትራ መንግስትም ይሄንን እንዲያደርግ የመንግስት ፍቃድ ወይም ደግሞ
ይሁንታ
ችልተኝነት
ይሁንታ
አለ ብሎ ነው ትልቁ ነገር። እዚህ መግለጫ ውስጥ ትልቁ ነገር ያኛው ብዙ ተወርቶለታል በጦርነቱ ጊዜ የተደረገ፣ ከዛ በኋላ የተፈጸመውን ግን የፕሪቶሪያው ስምምነት ላይ መንግስት የፈረመውን ስምምነት ባለማድረግ ቢያንስ የኤርትራ መንግስት ይህንን ነገር የሚፈጽመው ከአቅሜ በላይ ሆኖ ነው ብሎ እንኳን
መንግስት
ነገር ይልቅ እንደ መቀበል እንደሚመስል ዝም ብሎ የሚፈጸም መሆኑን ያሳየ መሆኑን ነው። እና ተጠያቂነቱ የድሮው ሳይንስ የሰላም ስምምነት ፈረምን ካሉ በኋላ ጭምር ያለው የተፈጸመው ወንጀል ተጠያቂነት መንግስትን በመተባበር ሊያስጠይቅ ቢያንስ በመተባበር የታሪክ ተጠያቂ ሊያደርገው በሚችልበት ሁኔታ የቀጠለ ነው። አዲሱና ትልቁ ነገር ይሄ ነው። ከሰዓት አኳያ አሁን የተፈጸመውን ነገር እያንዳንዱ መዘርዘር ስለማይቻል ነው እና እንግዲህ ይሄ ነገር ከባድ ነው ሪፖርቱ። እዚህ ሪፖርት ላይ ጠቅላይ ሚኒስትሩ ምላሽ እንዲሰጡ የአውሮፓ ህብረትም አሜሪካም ጫና አድርገው ነበር። ጠቅላይ ሚኒስትሩ ግን አይችሉም፣ ተጠይቆ መመለስ አይችሉም። የቁጥሩት ፕሮግራም ሲሰሩ ነበር። የጠቅላይ ሚኒስትሩ ዲፕሎማሲ ከት ብሎ መሳቀ መገንፈትና እጅ ጨብጦ እያሻሹ የማባበል ዲፕሎማሲ እንጂ ሲሪየስ ዲፕሎማሲ ስለማይችሉ እዛ ጋር ሲደርሱ የሚመጣውን ቻሌንጅ የቋንቋም ችግር አለ። ኦፍኮርስ በአማርኛ መናገር ይቻላል፣ ግን ሀሳባቸውም ኮሄረንት አይደለም። ሰውዬው በዚህ ላይ ሙሉ በሙሉ ሊክሉት በማይችሉበት መንገድ ዓለም እያየ የተጨማለቁበት ወንጀል ስለሆነ መሸሽን
ምናልባት ስለ ችግኝም ሊያወሩ ይችላሉ።
ሌላ ምንም ነገር ስለሌላቸው እሱም የለም እኮ ዝም ብለው የሚያወሩት እና እንግዲህ የባለሙያዎቹ ቡድን የስራ ጊዜው ይራዘም የሚል ነገር መጥቷል። እኔ ቢራዘም ጥሩ ነው። ኦፍኮርስ አንደኛ የሰብአዊ መብት ጥሰቱ የጦር ወንጀል እና በሰብአዊነት ላይ የፈጸመ ወንጀል ሊባሉ የሚችሉ ነገሮች እንደቀጠለ ነው። በትግራይ ብቻ ሳይሆን አማራ ክልልም በኦሮሚያም እንደቀጠለ ነው። ይህንንም ማካተት ስላለበት ሁለት ተጠያቂነትን ሊያመጣ በሚችል መ ተጠያቂ የመሆኑን ነገር ሊያጠናክር የሚችል ነገር ሊቀርብበትም ስለሚችል መቀጠል አለበት። አንደኛ ባለማቆሙ ነው መቀጠል ያለበት። ግን እንደው የስራ ጊዜው ያብቃ እንኳን ቢባል አሁን ባወጣው ሪፖርት የሚገባውን ያህል ሰርቷል ብዬ ስለማስብ አይራዘም እንኳን ቢባል የቀረው ነገር ከአሁን በኋላ ለመስራቱ መንግስትም ተጠያቂ ከመሆን የታሪክ ተወቃሽ ከመሆን የሚያድን ስላልሆነ የተለየ ነገር ይጨምራልን ብዬ አልገምትም። በቃ ባለን ሰዓት ይህንን ሆኖ ልንል የሚችል
አንተ ኦኬ በዚሁ እናጠናቀ እንግዲህ አድማጮች ለዛሬ ያለን ፕሮግራማችን እዚህ ያበቃል። በሚቀጥለው ሳምንት ከምንገናኝ ድረስ ሰላም እንላለን። ለግን ለጓደኞቻችሁ እባካችሁ ንገሩልን፣ አስታውሱልን። 860 ላይ ነው ቅዳሜ የምናስተላልፈው። በአንድ ሰዓት መሆኑ በዋን ኦክላክ መሆኑ ቀርቶ በቱ ኦክላክ ነው የሚመጣውና ይህን ለጓደኞቻችሁ አስታውሱልን፣ ንገሩልን። እስከዛ ድረስ ግን በሚቀጥለው ሳምንት ሌላ ፕሮግራም ይዘን እንመጣለን። ደህና ሁኑልን። መልካም በዓል። Let's only joy serve.